ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11052 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ መስከረም 3 ቀን 2009 ዓመተ ምህረት ነው። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ አላዋቂ ሳሚ ፖለቲካ በሚል ርዕስ የቀረበ ሀተታ። በማስከተልም
አንድ ህዝባዊ የሆነ የፖለቲካ ድርጅት የትግል ኢላማዎቼ እነዚህ ናቸው ብሎ የሚነሳው እንዲሁ በዘፈቀደ ሳይሆን የህብረተሰቡን ሁኔታ ከነችግሮቹ በቂ ጥናት አድርጎ አመርቂ ግንዛቤ ከፈጠረ በኋላ ነው። የትግሉ ዓላማ ተብሎ የተወሰዱ መተክሎች የሚለዋወጡ የሚጣሉና የሚሻሻሉም አይደሉም። በየአቅጣጫው የተነሱት ከላይ የተዘረዘሩት ችግሮች መሰረታዊነት እስካልተፈቱ ድረስ በቀጣይነት በትግሉ ዓላማነት የሚኖሩ ናቸው።
ለፖለቲካ ትግልና ህዝባዊ አመጽ ፈለገ መንገድ በዛሬቱ ኢትዮጵያ በሚል ርዕስ የቀረበ ነው። በመጨረሻም መተባበር ለስርየት መለያየት ለሞት ይደርጋል በሚል ርዕስ በቀረበው ሀተታ የመጀመሪያውን ክፍል ፕሮግራማችንን እናጠናቅቃለን። አሁን ወደ ዜናው። በቅድሚያ ርዕሶቹ፣
በምስራቅ ኢትዮጵያ ልዩ ፖሊስ የተባለው የሽፍታ ቡድን እያካሄደ ያለውን ጥቃት በመቃወም ህዝባዊ ተቃውሞ ተጠናክሮ ቀጥሏል። በሙስና ሰበብ የተያዙ ባለስልጣኖች ቁጥር 125 ደርሷል። ዋናዎቹ ወያኔዎች አሁንም አልተነኩም። ቻይና የምትሰጠው ብድር ለአገሪቱ ኢኮኖሚ አሳሳቢ መሆኑን ባለሙያዎች የብጣኔ ሀብት ባለሙያዎች አስጠነቀቁ። 60 ኢትዮጵያን ስደተኞች በናይሮቢ ፖሊስ ተይዘው በቁጥጥር ስር ዋሉ። ዝርዝሩን እነሆ። በወያኔ ተቋቁሞና ተጠናክሮ በንጹሃን ዜጎች ላይ በደል እንዲፈጽም የተሰማራው ልዩ ፖሊስ የተባለው የሽፍታ ቡድን እያካሄደ ያለውን ጥቃት በመቃወም በየአቅጣጫው የተቃውሞ እንቅስቃሴ እየተደረገ ሲሆን፣ ባለፉት 3 ቀናት በተለይ በሐረር የተለያዩ ከተሞች ውጥረቱና ግጭቱ ተባብሶ ጉዳት የደረሰ መሆኑ ታውቋል። በጅጅጋ በሚኖሩ የኦሮሞ ነዋሪዎች ላይ ጥቃት ተፈጽሞ ወደ ሐረሪ የሄዱ ሲሆን፣ በአወዳይ በሶማሌ ዜጎች ላይ የበቀል እርምጃ ተወስዶ በተወሰኑት ላይ ጉዳት የደረሰ መሆኑና ሌሎችም ወደ ሐረር እየሸሹ መሆናቸውም ተነግሯል። አገዛዙ በደደርና በአወዳይ ግጭቶች መኖራቸውን አምኖ ሁኔታውን ለመቆጣጠር የፌዴራል ፖሊስ የተላከ መሆኑን የወያኔ ባለሥልጣኖች ገልጸዋል። በዛሬው ቀንም በምስራቅ አደርጌ በሚገኘው ካራ ሚሌ በሚባለው ቦታ የአጋዚ ኃይሎች 7 ዜጎችን የገደሉ መሆናቸውን አንዳንድ ምንጮች ጠቁመዋል። በትናንትናው ቀን በአወዳይ፣ በደደር፣ በቆቦ፣ በጨለንቆና በሌሎች ከተሞችም የተቃውሞ ሰልፍ የተደረገ ሲሆን፣ በዛሬው ቀንም በባቢሌና በድሬዳዋ አካባቢ በምትገኘው መልካ ጀብዱ በተባለች ቦታ የተቃውሞ ሰልፍ መደረጉ ታውቋል። በሙስና ሰበብ የተያዙ ባለስልጣኖች ቁጥር 125 መድረሱ ከመነገሩ በላይ ዛሬ ረቡዕ መስከረም 3 ቀን የአዲስ አበባ የመንገድ አስተዳደር ዳይሬክተር በነበረው ኢንጂነር በፍቃዱ ኃይልና 3 ተባባሪዎቹ እንዲሁም ቲዳር ኮንስትራክሽን በሚባለው ድርጅት ላይም ክስ የተመሰረተ መሆኑ ታውቋል። ተከሳሾቹ በአዲስ አበባ ከተማ ከመገናኛ እስከ የኢትዮጵያ ጂኦሎጂ ጥናት ማዕከል ጽህፈት ቤት ድረስ ያለው መንገድ ለመስራት ቲዳር ለተባለው የእስራኤል የኮንስትራክሽን ኩባንያ 132.4 ሚሊዮን ብር እንዲሰጠው ካደረጉ በኋላ ኩባንያው መንገዱን ሳይሰራው የቀረ መሆኑ ታውቋል። የኩባንያው ኃላፊ ሚኒሽ ሌቪ በቁጥጥር ስር የቆየ ቢሆንም ሙልጌታ አጎስ የተባለው ሌላው ግለሰብ ግን ስልጣን ላይ ባሉ ዘመዶቹ ትብብር ከሀገር በመውጣቱ ያልተያዘ መሆኑም ታውቋል። በሙስና ወንጀል ከፍተኛ የወያኔ ባለስልጣኖች መጠየቅ አለባቸው የሚለው ጥያቄ ጎላ ብሎ እየመጣም ነው። ከውጭ መንግስታትና ኩባንያዎች በጥቅም በመተሳሰር በድብቅ በጉቦ መልክ ከሚሰረቀው ከፍተኛ መጠን ካለው ገንዘብ ሌላ በዋናው ኦዲተር በምርመራ የተደረሰበት እንኳን በ2008 የበጀት ዓመት ከ113 መስሪያ ቤቶች 5.3 ቢሊዮን ብር ያልተወራረደ ሂሳብ መስሪያ ቤቱ ለወያኔ ፓርላማ ባቀረበው ሪፖርት የተዘገበ መሆኑ ይታወቃል። ይህን ሁሉ ገንዘብ የዘረፉት ባለስልጣኖች እስካሁን ምንም እርምጃ ሳይወሰድባቸው በስልጣን መቀመጣቸው አነጋጋሪ ሆኗል። ቻይና የምትሰጠው ብድር ለሀገሪቱ ኢኮኖሚ አሳሳቢ መሆኑን ባለሙያዎች አስጠነቀቁ። ባለፈው ዓመት ቻይና ለኢትዮጵያ በብድር መልክ የሰጠችው ገንዘብ ከግማሽ ቢሊዮን ዶላር በላይ ሲሆን ባለፉት 15 ዓመታት ውስጥ ከ13 ቢሊዮን ዶላር በላይ በብድር መልክ ሰጥታለች። የወያኔ አገዛዝ ባለስልጣኖች ከቻይና ብድር ለመውሰድ የሚሽቀዳደሙት ለሚሰጠው ማናቸውም ብድር ሁሉ ባለስልጣኖች በማይታወቅ መንገድ በጉቦ ጠርቀም ያለ ገንዘብ የሚያገኙበት ሲሆን፣ ሁለተኛ ቻይና እንደ ምዕራባውያን አበዳሪ ተቋሞች ግልጽነትና ተጠያቂነት ያለው አሰራር ስለማጠይቅ ነው። በተጨማሪም ቻይና በአገሮች ውስጥ ጣልቃ አለመግባት በሚል አቋም የወያኔ አምባገነን አገዛዝ በሚያካሄደው ጭፍጨፋ ዝምታን ወይም በጀርባ መተባበርን ትመርጣለች እንጂ ወቀሳ ወይም ወገዛ አታሰማም። የወያኔ አገዛዝ በገፍ እየተሰጠ ያለው የቻይና የብድር መጠን በመጨረሻ በኢትዮጵያ ኢኮኖሚ ከፍተኛ ተጽዕኖ እንደሚያመጣ ይነገራል። ቻይና በኢንቨስትመንት መልክ ወደ ኢትዮጵያ የምታስገባው ገንዘብ መጠንና አገሪቱ ለቻይና የምትሸጠው ሸቀጥ መጠን ተመጣጣኝ ነው ቢባልም ኢትዮጵያ ለቻይና ለምትከፍለው የወለድ መጠን በዓመት 3.8 ሚሊዮን ዶላር መድረሱ ይነገራል። ረቡዕ መስከረም 3 ቀን 2010 ዓ.ም ተመረተ በኬንያዋና ከተማ በናይሮቢ ምስራቃዊ ክፍል ሚሃንጎ በሚባለው አካባቢ ከአንድ ቤት ውስጥ 60 ኢትዮጵያን ስደተኞች የታሰሩ መሆናቸውን የኬንያ ፖሊሶች ተናግረዋል። ስደተኞች ወደ ደቡብ አፍሪካና አውሮፓ ለመሄድ ኬንያን እንደ መሸጋገሪያ የተጠቀሙ መሆናቸውንና ቤቱንም በጊዜያዊነት ለመጠቀም የተከራዩት መሆኑ ተነግሯል። ሁለት አስተላላፊዎች ናቸው የተባሉ ግለሰቦች የተያዙ መሆናቸው ሲገለጽ፣ አንደኛው እየተፈለገ መሆኑ ታውቋል። የኬንያ ባለስልጣኖች ስደተኞችን ፍርድ ቤት እናቀርባለን ቢሉም በማንኛውም ጊዜ ወደ ኢትዮጵያ ሊመልሷቸው ይችላሉ የሚል ስጋት አለ።
ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። የአሜሪካ መንግስት ለኤርትራ፣ ለካምቦዲያ፣ ለሴራሊዮንና ለጊኒ ዜጎች ቪዛ የከለከለ መሆኑ ታውቋል። እርምጃው የተወሰደበት ምክንያት እነዚህ አገሮች ከአሜሪካ የተባረሩ ዜጎቻቸውን ለመቀበል ፈቃደኛ ሳይሆኑ በመቅረታቸው ነው ተብሏል። በአሜሪካ መንግስት የተባረሩ ዜጎቻቸውን አንቀበልም ካሉት አገሮች መካከል ቻይና፣ ኩባ፣ ቪየትናም፣ ላኦስ፣ ኢራን፣ በርማ፣ ሞሮኮና ደቡብ ሱዳን ሲገኙበት፣ የቪዛው ክልከላ ለምን በአራቱ አገሮች ብቻ እንደተወሰነ ግልጽ አይደለም ተብሏል። ከጥቂት ቀናት በፊት በኬንያ በተካሄደውና የኬንያ የበላይ ፍርድ ቤት ውድቅ ባደረገው ምርጫ ተመረጡ የተባሉት የምክር ቤት አባላት እንዲገኙ በተጠሩበት ምክር ቤቱን የመክፈቻ ስነ ስርዓት ላይ የተቃዋሚ ተመራጮች ሳይገኙ መቅረታቸው ታውቋል። ለወትሮው በፓርላማ መክፈቻ ስነ ስርዓት ላይ የሚገኙት የአገሪቱ ከፍተኛ ዳኞችም ሳይገኙ ቀርተዋል። በፍርድ ቤቱ ውሳኔ መሰረት በሚቀጥለው ወር አዲስ ምርጫ ታቅዶ እያለ ውድቅ በተደረገ ምርጫ የተመረጡ አባላቱን መሰብሰቡ ሕጋዊ ነው ወይ በሚል ለተቀረበው ጥያቄ የአገሪቱ ፕሬዚደንት ኬንያታ እርምጃው የተወሰደው የአገሪቱ የመንግስት አስተዳደር የማያቋርጥ መሆኑን ለማሳወቅ ነው በማለት መልሰዋል። በሌላ በኩል በተቃዋሚው መሪ በሚስተር ኦዲንጋ የተጠራ ሰልፍ ማክሰኞ በናይሮቢ የተደረገ ሲሆን በዛሬው ዕለት ረቡዕ የተቃዋሚው ክፍል ጠንካራ በሆነባት ኪሱሙ በተባለችው ከተማ ውስጥ በሚቀጥለው ምርጫ ሊጭበረበር ይቻላል በሚል ወሬ በመዛመቱ ከፍተኛ የተቃውሞ ሰልፍ የተደረገ መሆኑና ከፖሊሶች ጋር ግጭት የተደረገ መሆኑም ታውቋል። ወጣቶች በወረወሯቸው ድንጋዮች ፖሊሶች መቁሰላቸው የተነገረ ሲሆን ፖሊስ አስለቃሽ ጋዝ ተጠቅሟል ተብሏል። የተቃዋሚው መሪ ሚስተር ኦዲንጋ የምርጫ ኮሚሽን አባላት ካልተለወጡ በምርጫ የማይሳተፉ መሆናቸውን በተደጋጋሚ ከመግለጻቸውም በላይ ይህንኑ አቋም በመደገፍ የሲቪል ማኅበራት አባላት ሰላማዊ ሰልፍ ያደረጉ መሆናቸውም ታውቋል። በቡሩንዲ ዋና ከተማ በቡጁምቡራ በሚገኘው የተባበሩት መንግስታት የስደተኞች ኮሚሽን ጽሕፈት ቤት ውስጥ 6 የታጠቁ ሰዎች በኃይል የገቡ መሆናቸውን አንድ የኮሚሽኑ ባለሥልጣን ገልጿል። ባለስልጣኑ ታጣቂዎቹ ወደ ቢሮ መግባታቸውን ሲያረጋግጥ ዝርዝር ነገሮችን ሳይጠቅስ ያለፈው ሲሆን የአገሪቱ ፖሊስ የቀረበልኝ ሪፖርት የለም በማለት ሁኔታውን ሊያስተባብል ሞክሯል። ከጥቂት ቀናት በፊት የተባበሩት መንግስታት ድርጅት የቡሩንዲ መንግስትን በመንቀፍ ጠንካራ ዘገባ ማውጣቱ የሚታወስ ሲሆን ድርጊቱ የተባበሩት መንግስታት ድርጅት ባለስልጣኖችን ለማስፈራራት በቡሩንዲ መንግስት የተወሰደ ሳይሆን አይቀርም የሚል ግምት ፈጥሯል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል።
ስለማይረዱ ስለማይረዱ ማንነታቸው
በብር የሚታገል አድርባይ ልክስክስ ያን ትውልዳው ግዝም ብሎ ይቀመጥ በጭራሽ አይተምጥስ ኡስ ገና ከጅምሩ በፍራቱ ታጥቦ ካመጹ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖረውም ያፓል ለመውቀስ ትውልዱን ለማውገዝ ባላየው አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ የነበረው ያለ ያልነበረን ታጣል የዛን ትውልድ ታሪክ ይፍቃል ይልጣል በህዝብ ልጆች ደም እጅግሩን ዘፍዝፎ ያፓን ወክሳል የሰፋው ጫማ የወያኔ ይቀፉ ኡስ አይ ዘመን አይ ጊዜ ሁሉን ኩላዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደ ልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገዝቶ በያዘው ደረሰኝ ያን ትውልድ ያውግዛል ነጻነት ላይ ያገኝ የነበሩት ያውሩ ያሉት ይመስክሩ ያመጹን ችቦ ለኩሶ አበር ያልነበረ አውራ ትውልዱን አያርክስ ይህ የኢሰፓው ጫማ የወያኔው ልጆች ልብስ ኡስ ያልነበረ አውራ ፍጹም አይናገር በደም የወረዛ የዳቢሎሶም ገና ከጅምሩ በፍራቱ ታጥቦ ካመጹ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖረም ያፓን ለመውቀስ ትውልዱን ለማውገዝ ያልነበር አውራ በጭራሽ አይተንፍስ
ካልታገሉ በቀል አይሳካምኞ
አንድነታቸው
ለየብቻ
ናቸው ስራቸው
መስራትና ማውራት
ያምናሉ አባቸው
እግዜር ከፈጠረቡ በዚች ምድር አለም
አንድነታቸው
ብሎ እንደማውራት
ያቅታል እንጂ ቁም ነገር መስራት በጣም ቀላል ነው ሰውን እስማማት
አላዋቂ ሳሚ ፖለቲካ ለሀገር ለህዝብ ለግለሰብም አይቀር ይጠቅማሉ የተባሉ ቅዶች ውድቅ የሚሆኑት እንዳይሰሩ የሚያደርጓቸው ጠላቶች ስላሉ ብቻ ሳይሆን ትልሙን አውጪና ፈላጊዎቹ ራሳቸው የታቀደውን ስለሚያደናቅፉ ነው። አላዋቂ ሳሚ የሚያደናቀፉ ወይም ጥላሸት የሚያለብሱት አውቀው ከሆነ ያው ሰልፋቸው ከጠላት ጋር መሆኑን እንገነዘባለን። ባለማወቅ ከሆነ ግን ጉዳቱ ይከፋል። የፈለግነውና ያቀድነው ቀና ነገር ሁሉ ውድቅ ይሆናል። ስለዚህ ክብርና ህዝባዊ ጽንሰ ሐሳቦች መቀለጃና መዝረክረኪያ እንዳይሆኑ ጠንክረን መቆም ይገባናል ማለት ነው። ለህዝብ ዘብ መቆም ክብርና አገራዊ ተልእኮ ነው። ከአመታት በፊት የትግል መፈክሮች ሆነው የቀረቡት መሬት ላራሹ፣ ህዝባዊ መንግስት፣ ሉዓላዊነት ለአገር ወዘተ ምሳሌ ናቸው። ሁሉም ተቀልብሰዋል። መሬት ላርሶ አደሩ ሳይሆን ለመኮንኖች መንግስት ሆኗል። ህዝባዊ መንግስት የተባለውም የምርጦች ወታደራዊ መንግስት ሆኖ ተተርጉሟል። ሉዓላዊነትም ሱሚ ሆኖ በሶቪየት ህብረት ስር ወድቀን ማቀናል። በአሁኑ ጊዜ ለህዝብ መሰረታዊ መብት ቆመናል በሚል የህዝብን ትግልና መብት የሚቃወሙ መፈክሮችና አቋሞች መያዛቸው እየታየ ነው። ይህ በጊዜ መታረምና መቆም አለበት። አለማ የወያኔ ግብ ይሟላል እንጂ የህዝብ መብት የሚከበር አይሆንም። ዛሬ ለመስፈን የሚፍጨረጨረው ጽንፈኝነት አገርን የሚጎዳ፣ ኢትዮጵያዊነትን የሚያዳክም፣ ዘረኝነትን አጠናክሮ የሚያሰፍን ነው። ለህዝብ መቆም መቆርቆርን በአሉታዊ ቃኝቶ ለህዝብ ይጠቅማል የተባለው ራሱ ህዝብን የሚጎዳ የሚያደርግ ነው። ይህን በጊዜ መረዳትና ቀና የተባለው ሐሳብ ወደ ጎጂነት እንዳይዘግጥ መጠንቀቅ ያስፈልጋል። ሌላ ምሳሌ የሚሆነው ዋና ጉዳይ ህብረትን የሚመለከት ነው። የህብረት መሰረትና አስፈላጊነት በተደጋጋሚ ተገልጿል። ህብረት እንደ ጽንሰ ሐሳብና ፖለቲካ ህዝብንና ትግላችንን የሚያጎለብት ነው። ግን ምን አይነት ህብረት የሚለውንም መልስ መስጠት እንደሚገባ ጠቅሰን ለማብራራትም ስንሞክርና በገቢርም በተጨባጭም ስናሳይ ብዙ ዓመታት አልፈዋል። ቢሆንም ስህተት ከጊዜ ወደ ጊዜ መደጋገሙም ሆነ መደረጉ አልቀረም። ህብረት ብዙሃኑን ያቀፈ እንጂ በነገሌ መሪነትና ብቸኛ ተቆጣጣሪነት መደረግ የሌለበት መሆኑን ብናስረዳም አንዳንድ ድርጅቶች ሌሎች አገር ወዳዶችን አርቀው ራሳቸውና ጥቂት መሰሎቻቸውን ብቻ ሰብሰብ አድርገው ይኸው ምርጥ ግንባር ማለቱን ቀጥለዋል። ሌሎች ደግሞ የባሰን በለውና በፖለቲካው መድረክ ምንም ሚዛንና ክብደት ወይም እንቅስቃሴና አሻራ የሌላቸው የሁለት ወይ የሶስት ሰው ድርጅት ተብዮች እርስ በርስ ተሰባስበው ለመቶ ሚሊዮን ህዝብ መፍትሄ ልንሰጥ አብረናል በሚል ያስቁናል እንዳንል የአገር ጉዳይ ነውና ምጸት ይሰዱብናል። ህብረት በምን መሰረት የሚለው አብይ ጉዳይ ምላሽን ይጠይቅብናል ብንልም የህብረታቸው መሰረት ራሱ ገና ከመጀመሪያው ዝብርቅርቅ ያለና ቅራኔንም ያዘለ ሆኖ የነገ ዕጣ ክፍሉ አይቀሬ ውድቀት መሆኑን ያሳየናል። የማያጠገብ እንጀራ ከምጣዱ ያስታውቃል ተብሏል። ይህም በመገንዘብ የህብረት መሰረት ግልጽ መሆኑና በመሰረታዊ አቋም ላይ ስምምነት መኖሩ ወሳኝ ነው ስንል ቆይተናል። በዝርዝርም በአሁኑ ጊዜ ጸረ ወያኔ ህብረት መሰረቱ ኢትዮጵያዊነት፣ የኢትዮጵያ አንድነትና በወያኔ ውድቀት ላይ እምነትን ማድረግ የሚል ነው። ዘርዘር ሲል ኢትዮጵያዊ አይደለንም፣ ኢትዮጵያ መፈራረስ አለባት ከሚሉት ጋርና ከወያኔ ጋር ተሞዳምደን እንስራ ከሚሉት ጋር የሚመሰረት ህብረት ጸረ ኢትዮጵያ እንጂ የኢትዮጵያ እንደማይሆንም ደጋግመን ገልጸናል። ዛሬ መድረክ እየወጣ ያለው ህብረት ተብዬ ጉድ ሁሉ መሰረቱና አስተባሰቡ እርባና ቢስ ለሐቀኛው ህብረት እንቅፋት ከመሆን ሌላ ምንም የማይፈይድ ነው። እውን ከኢትዮጵያዊነት ጭንቀትና ፍላጎት አገርና ህዝብን ለመጥቀም ፈልገው ይህን የተጋለቢጦሽ ጎጂ እርምጃ ወሰዱ ብሎ መገመት ያዳግታል። ድርጅት እንኳ ሆኖ መቆም ያቃታቸው የመቶ ሚሊዮን ህዝብ አገር ፖለቲካ ላይ ጫና ይኖረናል ብለው መነሳታቸውም አቤት እብሪትና ራስን አለማወቅ የሚያሰኝ ነው ብንል ስህተት አይሆንም። አላዋቂ ሳሚነት እናስታውስ ካልንማ በመሸታ ቤት የተገዛ ጦር ቢወረውሩት ከድፍድፍ ያልነውን ያስታውሰናል። በአሁኑ ጊዜ ህብረት፣ ትብብር ወዘተ በሚል ማላገጥ ላይ ያሉት ክፍሎች ቅራኔያቸውን ሊያስተካክሉ ቀርቶ ቅራኔ መኖሩንም ያዩ አይመስሉም። ህብረታችን ጸረ ወያኔ ነው እስካልን ድረስ ወያኔን መፋለም ስህተት ነው። የሽግግር መንግስት የተባለውንም ከወያኔ ጋር አብረን ነው መመስረት ያለብን ከሚሉት ጋር እንዴት እናብራለን? አፍራሽና አጥፊ ፈንጂውን ራሳችን በራሳችን ላይ ቀብረናል ማለት ነው። ወያኔን በትጥቅ ትግል እየተፋለምን ነው የሚሉት ቅጥፈት ካልሆነ በቀር እንዴትስ ወያኔን በትጥቅ መግጠም ስህተት ነው ከሚሉት ጋር ይሰምራሉ? በኢትዮጵያ አንድነት ላይ በወያኔ መጨረሻ ላይ ምንም የማይስማሙ ኃይሎች ባንድ ላይ ለየትኛው አንድ ግብ ነው የሚታገሉት? መሰል ጥያቄዎችን ስንጠይቅ የምናገኘው ሐቀኛ መልስ ከስህተት አልፎ እብደትን፣ ስልጣን ጥመኝነትን አፍቅሮ ነው አይን ያመለክተናል። አንድ እርምጃ ወደፊት ሳይኬድ እንዘፍ የሚሉ ጥረቶች መሆናቸውንም ሳንወድ በግድ እንታዘባለን። ልማድ ከሰይጣን ይከፋልና በዚህ ዋጋቢ ስምሪት ላይ አለን አለን የሚሉት የምናቃቸውና የታዘብናቸው ትግል አፍራሾች በታታኞችና ከርስ አደሮች መሆናቸውንም እንገነዘባለን። ሽንኩርት የባህሪውን ይሸታል ነውና ትላንት የጎዱን የከፋፈሉን ትግል ያፈረሱና የነገዱብን ዛሬ ደግሞ ስርየትን ይዘው መጡ ልንል ካለመቻላችን ባሻገር ድርጊታቸው ያው ውሃ ቢወቅቱት ወይ ተልባ ቢከፍቱት መሆኑን በማወቅ ልንርቃቸው ይገባናል ማለት ነው። ወያኔ አመቺ በሆነበት ጸረ ወያኔነን የሚሉ የራሱ ተለጣፊዎችን እንደሚያስተማራ ከዚህ በፊት አይተናል። ቅንጅትን ያፈረሱት ሁሉ የሚረሱ አይደሉም። ዛሬም ተቃዋሚ ነን ህብረት መስራች ነን ለሚሉት ውስጥ ያሉ የቀድሞና አሁንም የሰውር ወያኔዎች ከወያኔ ትምክህቱን በመጋራት ከጎንደር የተነጠቀው መሬት የትግራይ ነው ብለው እንደ ወያኔ ሲምሉ ሲገዘቱ እየሰማን ነው። ከነዚህ ጋር ህብረት ታዲያ ለወያኔ እንጂ ለሀገር ይጠቅማል? አገር ወዳድ ኃይሎች የጀመሩትን ኢትዮጵያዊ ህብረት መስረታ እንቅስቃሴ ተስፋ ሳይቆርጡ መቀጠል ያለባቸው መሆኑ ግልጽ ነው። ህዝብን ለሚጎዱ ሴራዎችና ስብስቦች ጥገት እየሆነ ኢትዮጵያን በመጉዳት የቀጠለው ክፍል ደግሞ በተለይ በውጭ ሀገር ያለው ትውልድ ኢትዮጵያ ወገን ጭፍን ሰለባ መሆኑን መተው እንዳለበት ግልጽ ነው። በላቡና በደሙ ያስተማረው ሰፊው የኢትዮጵያ ህዝብ ይህን አይነት ሚና አይጠብቅም። ደግሞ በመላጭ ነጋዴ ፖለቲከኞች ሐሰት መወናበድ በጩኸታቸው ማመን አይገባንም። ገንዘባችንን ከኪሳችን የሚለያዩት ይሉኝታ ቢስ ፖለቲከኞች ከሚሉት ሁሉ ቅንጣቱም እውነት ሆኖ ነበር አሁን ባለንበት የተገዥና ተቀጥቃጭ ዝቅጠት ማጥ ውስጥ ባልቆየን ነበር። ሁሉምና ሁሌም የህልም ሩጫ ባልሆነብን ነበር። ፎክሮ መሸሽ ዘወትር የምናየው ባልሆነም ነበር። የኢትዮጵያ ህዝብ በቃም ብሎ አምሮ ተነስቶ ከፍተኛ መስዋዕትነትን እየከፈለና በአንጻሩም ወያኔን በያጣጫው መድፋት ተያይዞ ባለበት ትግሉን ለማደናቀፍ ጽንፈኝነትን ማስፈን ወይም ሊመሰረት የሚፈለገውን ህብረት ለማገድ ተንኮል መጎንጎን የሚወገዝ ነው። በመሆኑም ማንም ቢሆን ማን በከንቶች ሻጥር እንዳይጠለፍ ማሳሰብን ማስጠንቀቅን የዜጋ ግዴታችን ሆኖ ይገኛል። የህብረት መሰረትና ግብ በየሁኔታው የሚወሰን ሲሆን በአሁኑ ታሪካዊ ወቅት የምንመሰርተው ህብረት ወያኔን ለመጣልና የኢትዮጵያን አንድነት ለማስከበር መሆን አለበት። ከዚህ ውጭ ሌላ ያያዝ ሆነ ስምሪት ለኢትዮጵያ የሚጠቅም ሳይሆን በህዝብ ትግል ላይ ሻጥር መስራትና መነገድ ብቻ ነው የሚሆነው። አያሌ የህብረት መስረታ ጥረቶች ተመክሮች ፍርሻውንም ጨምሮ የሚያስተምሩን ይህንኑ ነው። የጸረ ወያኔ ኢትዮጵያውያን ኃይሎች ህብረት ይጠንክር፣ በህዝብ ትግል መነገድ ያብቃ። ድል ለኢትዮጵያ ህዝብ።
ሰላመከ ያገኔ ሰላመከ ሰላመከ ያገኔ ሰላመከ ሐርከፉኔ ያደይኮ ሰላመከ
ሰላመከ ያገኔ ሰላመከ ሰላመከ ያገኔ ሰላመከ ሐርከፉኔ አይሜቲ ሰላመከ
ዱብንተሚማ ዱብ ሙጨዮ መጋላ ኢጀኮ ቀቤ ጉራኮ ቀቤ ነራሳ ገንደን ጠገይ እሲናን ጀናኒ ኢተንቲ ሰያደና ገናኒ ሰላመካ ያገኔ ሰላመካ ሰላመካ ያገኔ ሰላመካ አርከቡነ ያይነቴ ሰላመካ
ሰላመካ ያገኔ ሰላመካ ሰላመካ ያገኔ ሰላመካ አርከቡነ ያይነቴ ሰላመካ
كجلالا مالونا في كراني حتى تميمان حتى مجايو كاتلوني ناقم تياغن نادي دي كراني ناقم تياغن نادي دي كراني سلامك يا جني سلامك سلامك يا جني سلامك حركبونا يا إمتي سلامك
سلامك يا جني سلامك
ለፖለቲካ ትግልና ህዝባዊ አመጽ ፈለገ መንገድ በዛሬቱ ኢትዮጵያ ዛሬ ከዘረኛና ጎሰኛው የውያኔ ገዢ ቡድን ጋር የሚደረገው የፖለቲካ ትግል በወለገ በመልኩ ከሀገር ህልውና ጋር የተሳሰረ መተሳሰርም ያለበት ህዝባዊ አመጽ ነው። የጠራ የፖለቲካ ራይና ህዝባዊ አመጽ የተሳሰሩ የአንድ አካል ሁለት ገጽታዎች ናቸው። ያገር ህልውና ጥያቄ ውስጥ በገባበት ሁኔታ ህዝብ በአጠቃላይ ሲበደል ፍትህና ርትዕ ደብዛቸው ሲጠፋ ሰብአዊ ሆነ ዲሞክራሲያዊ መብቶች የውሃ ሽታ ሲሆኑ ትግሉ የፖለቲካ ትግል ብቻ ሳይሆን የትንሳኤ ህልናም ትግል መሆኑን መገንዘብ የዜጎች ሁሉ ግዴታም ነው። ለፖለቲካ ትግልና የሞራል ጥያቄዎች ተለያይተው የሚቆሙ ሳይሆን ጅጉን የተያዙና የተሳሰሩ ናቸው። ከራሳችን ከህሊናችን ጋር የምንኖርና ለህሊናችን ከቆምን ትክክለኛ ያልሆኑ ነገሮችን ያለመቀበል ግዴታ ይኖርብናል። ይህ ብቻ አይደለም፣ በአጠቃላይ የህዝብና የሀገር ህልውና ሲደፈር ተመልካች ሆኖ መፈረጅ አሊያም ሁኔታው እንዲባባስ በተቃራኒው ጎራ መንጎድ የህሊና ብቃት መጥፋቱን አመልካች ነው። መጥፎ አገዛዞች በአጠቃላይ እንደ ወያኔ ዘረኛና ጎጠኛ ጸረ ኢትዮጵያ ቡድን በተለይ ከህሊና ጋር ለመኖር የሚያስችሉትን ባህላዊና ፖለቲካዊ እሴቶችን ሁሉ ያጠፋል። ህዝብን እንደ ህዝብ የሚያስተሳስሩትን አስተሳስሮም ያኖሩትን መልከ ብዙ ታሪካዊና ባህላዊ ጸጋዎች ሁሉ እንዲጠፉ ይጥራሉ። በተቃራኒው ጥላቻ እንዲስፋፋ፣ ክቡር ህዝባዊ ባህል እንዲረክስ፣ በሽታ እንዲስፋፋ፣ ዜጋ ከቦታው እንዲፈናቀል፣ ሰው በሀገሩ እንደልብ ተዛውሮ እንዳይሰራና እንዳይኖር ቀን ከሌሊት ይሰራሉ። የወያኔ አፋኝና ዘረኛ ቡድን ራሱ ከፈለፈላቸው እሱን መሰል ጽንፈኞች ጋር በህዝብና በሀገር ላይ እያካሄዱ ያለው ረፍት የለሽ ዘመቻም ይህንኑ መሰረት ያደረገ ነው። ይህ ስለሆነም ዛሬ እየተካሄደ ያለው የፖለቲካ ትግል ነዚህን እሴቶች ሁሉ እንዳይጠፉ የማድረግና የማሳደግም ትግል ነው የምንለው። ዛሬ ወያኔ በሀገር ደረጃ እያስፋፋ ያለው የህሊና ውድቀትንና ዝቅጠትን ጭምር ነው። ተጠያቂነት የሚለው ቃል ከፖለቲካው መድረክ ጠፍቷል። አንደኛው ወንጀለኛ በሌላው እየተተካ መሄዱም አገዛዙ ከላይ እስከታች በሙስና መዘፈቁም ይህንኑ የህሊና ዝቅጠትን አመልካች ነው። የፖለቲካው ትግልና ህዝባዊ አመጽ ያላቸውን የጠበቀ ግንኙነት ስናወሳ የዲሞክራሲ ስርዓት ለህዝባችን አስፈላጊነትን፣ የሰብአዊ መብት መከበርን፣ የህዝብን በፍትህና ርትዕት እኩልነት መቀበልን፣ ስለ ኢኮኖሚያዊ ሁኔታ መግለጫው የህዝብ ተጨባጭ አኗኗር መሰረት መሆኑን ስንናገርና መረሳት የሌለበት ትልቁ ቁም ነገር ሀገር የሚለው እውነት ነው። በበሰለ ፖለቲካዊ ቋንቋም ስለ ህዝብ ስናወሳ ሀገር የሚለው ቃል እንብርት ነው። የሀገርን ህልውናና ሉዓላዊነት ባልተቀበለ አስረሽ ምቹ የጥበትና የዘረኝነት ፖለቲካ በጎ ጸጋዎች ሁሉ የሚገኙ አይሆኑም። ሀገርና ህዝብን በተለያየ ኮሮጆ ከቶ ስለ ህዝብ መብት፣ ስለ ዲሞክራሲ ማውሳት የሚሞከር አይደለም። የምናወሳው የምንታገለው ስለ ህዋ ወይም ስለ ጠፈር ሳይሆን በተጨባጭ ስቃይን እየተቀበለ ስላለው ዜጋና ኢትዮጵያዊው ህዝብ ነው። ወያኔ ቀዳሚ ጠላት መሆኑ ግልጽ ቢሆንም ከኢትዮጵያ ታሪካዊ ጠላቶች ጋር ቆሞ ወይም የወያኔን የዘርና የጎሳ ፖለቲካ ተከትሎ ለህዝብ ችግሮች መፍትሄ እናመጣለን ማለት ከምህረቱ ስቃዩን የሚያጠነክር ጉዞ ነው። ምን ነገር ያለበት እውነት ለዘመናት ስቃይና ደስታን በጋራ ተካፍሎ ታሪክና ባህል ፈጥሮ በጋራ ስለኖረው ህዝባችን ነው። የችግሮቹ ሁሉ መፍትሄም የጋራ እንቅስቃሴና ህዝባዊ አመጽ መሆኑን የካቲት አስተምሯል መስክሯል። ይህንን ሀቅ ለመረዳት የባዳንን ቤተ መጻሕፍት ማሰስ አያሻንም። ወያኔን እንቃወማለን የማለት ዋነኛ መግለጫ ኢትዮጵያዊነትን አጥብቆ ከመያዝ ጋር የተሳሰረ ነው። ከሻቢያም ጓሮ ይሁን ከምራባውያኑ ጓዳ ለኢትዮጵያ ህዝብ ችግር መፍቴ መሻት አገልጋይነታችን ለማን ጥቅም እንደሆነ ጠቋሚ ነው። ስለዚህ ከበርካታ ወቅታዊ መፈክሮች አንደኛውና ዋነኛው የሚለው መሆን አለበት። ዛሬ ያለንበት ሁኔታ ህዝባዊ አመጽን ተግባራዊ ማድረግ ነው። ይሞን አለበት የምንል ከሆነ ደግሞ የህዝባዊ አመጽን ባሪያት መመርመር ሊታለፍ የማይችል ግዴታ ነው። እነዚህን ባሪያት ከሞላ ጎደል ስናስቀምጥ ሀ ህዝባዊ አመጽ እርሾ ያስፈልጋል፣ ለህዝባዊ አመጽ የሚያስተሳስር ቋንቋ ያሻዋል ህዝብን ከህዝብ የሚያግባባ አመሩሃ፣ ህዝባዊ አመጽ አቀጣጣይ ችቦ ያስፈልጋል፣ መ ህዝባዊ አመጽን ከጽንፈኝነትና ከጥበት መጠበቅ ግድ ይላል፣ ሰ ህዝባዊ አመጽን ከአካባቢም ሆነ ዓለም አቀፍ ኃይሎች ተጽዕኖ ጣልቃ ገብነት መጠበቅ የግድ ነው፣ ረ ይሆኖ ግን የህዝባዊ አመጽም በተናጠል ወይም ህዝባዊ የፖለቲካ ትግል በአጠቃላይ ጠላትን ጠንቅቆ ከነ ዓላማው ጭምር በማወቅ ላይ ይመሰረታል። የኢትዮጵያ ህዝብ ዋነኛ ጠላት ስልጣን ላይ ያለው ዘረኛና ጎጠኛ ቡድን መሆኑን ዛሬ በሆድና ጥቅማ ጥቅም ከተገዛው ክፍል የባዳን ተልኮ ከተሸከመው አስመሳይ ተቋሚ በቀር ሊከራከር የሚችል ዜጋ የለም። ወያኔ ተቀዳሚና ዋነኛ ጠላት ነው ካልን ደግሞ የሀገርና የህዝብን ጠላት አጥብቆ መጥላት እንጂ እየጠሉ መውደድ አለመቻሉን መገንዘቡ የግድ ይሆናል። ይህ እየተካሄደ ያለው የፖለቲካ ትግል በአንድ በኩል የህሊና ተጠያቂነት ብቃት ባላቸውና የህሊና ዝቅጠት ውስጥ በተነከሩ መሃል የሚካሄድም ትግል ስለሆነ አጠቃላይ ትግሉ የህሊና ትንሳኤ ትግል መሆን መዘንጋት የለበትም። በፖለቲካው ትግል ቋንቋ፣ ስልትና ታክቲክ ዓላማን ከግብ ለማድረስ ያስችላሉ ተብለው የተነደፉ እንደ ትግል መሳሪያነትና እንደ ተጨባጭ ሁኔታው አስገዳጅነትም ሊያገለግሉ የሚችሉ ፖለቲካዊ አቋሞች ናቸው። ለምሳሌ የዲሞክራሲ ስርዓት በአንጻራዊነት ደረጃ ሰፍኖባቸዋል በሚባልባቸው የምዕራብ አውሮፓ ሀገሮች በህዝባዊ አመጽ አማካኝነት መንግስትን መለወጥ ግዴታ አይደለም። በሰላማዊ መንገድ ህዝብ መንግስትን በራሱ ድምጽ መለወጥ ስለሚችል አመጽ አስፈልጊ አይሆንም። በዘረኛ ጎጠኛ የወያኔ ቡድን እየተረገጠ ለሚገዛው የኢትዮጵያ ህዝብ ግን የተቀናጀና የተቀነባበረ ህዝባዊ አመጽ ሊታለፍ የማይችል ሁነኛ የትግል መሳሪያ ነው። የፖለቲካ ዓላማ ግን ግብን አመልካች፣ የትግሉን አንጻራዊ መዳረሻ ወይም የትግሉን ግብ ገላጭ ነው። አንድ የፖለቲካ ዓላማ ሲነደፍ ሁልጊዜም መነሻው ወይም ተመርኩዞት የሚቆመው የህብረተሰብን አጠቃላይ እድገት ቆልፈው በያዙት አበይት ችግሮች ላይ ነው። ለምሳሌ በሀገራችን ሁኔታ መሬት ላራሹ፣ የዲሞክራሲ ጥያቄ ካለገደብ፣ ህዝባዊ መንግስት፣ የፍትህና ርትህ መከበር፣ የሰብአዊ መብት መሟላት፣ የሴቶች ሁለገብ መብት መከበር፣ በነፃ የመደራጀት መብት፣ የሃይማኖቶች እኩልነት መከበር ወዘተ ናቸው። አንድ ህዝባዊ የሆነ የፖለቲካ ድርጅት የትግል ኢላማዎቼ እነዚህ ናቸው ብሎ የሚነሳው እንዲሁ በዘፈቀደ ሳይሆን የህብረተሰቡን ሁኔታ ከነችግሮቹ በቂ ጥናት አድርጎ አመርቂ ግንዛቤ ከፈጠረ በኋላ ነው። የትግሉ ዓላማ ተብሎ የተወሰዱ መተክሎች የሚለዋወጡ የሚጣሉና የሚሻሻሉም አይደሉም። በየአቅጣጫው የተነሱት ከላይ የተዘረዘሩት ችግሮች በመሰረታዊነት እስካልተፈቱ ድረስ በቀጣይነት በትግሉ ዓላማነት የሚኖሩ ናቸው። አንድ የፖለቲካ ድርጅት ነኝ የሚል የትግል ዓላማዎቹ ችግሮቹ በመሰረታዊነት ሳይፈቱ የሚለቅ ወይም የሚቀየር ከሆነ አለም ዓላማዎቹን በሰነድነት አስቀምጦ በተግባራዊ እንቅስቃሴው አራምባና ቆቦ የሚረግጥ ከሆነ ህዝባዊና ሀገራዊ ተልእኮ እንደሌለው ተጨባጭ ማስረጃ ናቸው። የድርጅቶችም ሁነኛ መለኪያ የያዙት ዓላማና ከዚህ ተያይዞ ያለ እንቅስቃሴያቸውን መመርመር የሚባለውም ለዚህ ነው። የትግል ስልትና ታክቲክ ብለን የምንገልጸው ግን ከዚህ ለየት ባለ መንገድ የሚታይ ነው። የትግል ስልትና ታክቲክ የትግሉ ዓላማ እንዳለ ሆኖ በትግል ሂደት ውስጥ የተወሰኑ መሸጋሸጎች አልያም መጠነኛ ለውጦች የተከሰቱ ከሆነ ስልትና ታክቲክ ለዛ የተሸጋሸገ ወይም የተለወጠ ሁኔታ ሊያገለግሉ በሚችል ደረጃ መለወጥ ይቻላል። ይህ ሊሆን የሚችለው ወደ ዋናው ዓላማ መዳረሻ ሁኔታዎችን ያመቻቻል፣ ያፋጥናል ተብሎ ከታመነበት ተጨባጭ ሁኔታውም ያንኑ አመልካች ከሆነ ማለት ነው። የትግሉ ዓላማ ግን የዓላማው መሰረትና መነሻ የሆኑት ሀገራዊና ህዝባዊ ችግሮች እስካልተፈቱ ድረስ ሊለወጡ አለመቻላቸውን መረዳት በጣም ጠቃሚ ነው። የትግሉ ዓላማ ግቡን እስኪመታ ህብረተሰባዊ ችግሮች እስኪፈቱ ውጣ ውረዶች ይኖራሉ፣ መስዋዕትነት ይከፈላል፣ ጠላት በርካታ መሰናክሎችን ይፈጥራል ወዘተ መልሱ አዎን ነው። የታጋዮች ግዴታስ በዚህ መሰል ሂደት ውስጥ ምን መሆን ይኖርበታል? አዎ በትግል ውስጥ ዘርፈ ብዙ ችግሮች ይከሰታሉ፣ ውጣ ውረዶችም የበዙ ሊሆኑ ይችላሉ። ነገር ግን የህዝብ መሰረታዊ ችግሮች እስካልተፈቱ የትግሉ ዓላማ ግቡን እስኪመታ እኛም አለን፣ ህይወታችንም ለትግሉ ለህዝባችንና ለሀገራችን ነው የሚለው ብቻ ነው። የቀደመው ለትግሉ ነው ህይወቴን መዝሙር እየዘመሩ ለሀገርና ለህዝብ ፍቅር የተሰው ጓዶች ያወረሱን የታሪክ ቅርስም ይህንን ሁኔታ አመላካች ነው። የነሱም የጀግንነት ዓላማ አንግቦ ወያኔን ከነግሳንግሱ ከስልጣን ማሰናበት ወደ ከርሰ መቃብሩ ማውረድ ግዴታና ኃላፊነት ዛሬ ያለው ትውልድ ተልእኮ ነው። በአጠቃላይ መልኩ የትግል ስልት ስትራቴጂ ይህንን መንገድ መርጣለ ወይም አልመርጠውም በሚል ዘይቤ ድርጅቶች በዘፈቀደ የሚመርጡት ጉዳይ ሆኖ መወሰድ የለበትም። አንድ በቅድሚያ የሚወሰደው ስልትና ታክቲክ የትግሉ ዓላማ ለማራመድ ይረዳል ወይስ ይጎዳል የሚለው መሰረታዊ ጥያቄ በአግባብ መመለስ አለበት። ሁለት በስልጣን ላይ ያለው ጸረ ህዝብና ጸረ ኢትዮጵያ ቡድን ባህሪ ተፈጥሮና ዓላማ መርምሮ ማወቅና መገንዘብ ይጠይቃል። ከዚህ በተጨማሪም ትግሉን የሚረዱ ወይም ሊጎዱ የሚችሉ ተቋሞች፣ የስለላና ወታደራዊ መዋቅሮች፣ የገንዘብና የትራንስፖርት የምርጫ ቦርድ ወዘተ በማን ቁጥጥር ስር እንዳሉ መገንዘብ ወሳኝነት ይኖረዋል። 3 የትግሉን ዓላማ ከግብ የማድረስ ጥያቄ የዚህ ዘረኛ ሀገር አጥፊ ቡድን ዓላማ በማወቅ ብቻ የሚወሰን አይደለም። ከአካባቢ ሀገሮችና ከውጭ ኃይሎች ጋር ያለውን ግንኙነትና ትስስር በሚገባ በመመርመር የትግሉ አጋር ሊሆኑ የሚችሉትን ጠንቅቆ ማወቅ ጠላት ሆነው ሊቆሙ የሚችሉትን ማራቅን ሁሉ ያካትታል። ይህ ለአካባቢ ሀገሮችና ለውጭ ኃይሎች ብቻ የምንጠቀምበት መለኪያ አለመሆኑ በአግባብ ሊታወቅ ይገባል። በአገር ቤትም ህዝብን የሚከፋፍል ጽንፈኛ መንገድ የሚከተሉ የመገንጠል ጥያቄን እንደ መፍትሄ የሙጥኝ ያሉ ወያኔ የፈለፈላቸው ጸረ ህዝብ ተለጣፊዎች ከሻቢያ በመተባበር መብትና ዲሞክራሲ እናላብሳለን ባዮች ወዘተ በትግሉ ሂደት በወንፊት ተጣርተው መወገድ ይኖርባቸዋል። ኢህአፓ የሀገሪቷን ተጨባጭ ሁኔታ አጤኖ በስልጣን ላይ ያለውን ዘረኛና ጎጠኛ ቡድን ዓላማና ተልእኮ አገናዝቦ የህዝባችንን የስቃይና የሰቆቃ ዕድሜ ለማሳጠር ሁለገብ የትግል ስልት በመጠቀም ህዝባችንን ሀገር አቀፍ ለሆነ ህዝባዊ አመፅ ማዘጋጀት አማራጭ የሌለው ወቅታዊ የትግል ስልት መሆኑን በይፋ ገልጿል። ህብረት ከማን ጋር ለሚለው ጥያቄም ህብረት የህዝብን አንድነትና ዲሞክራሲያዊ እኩልነት መሰረት አድርገው ለኢትዮጵያ ሀገራዊ ሉዓላዊነት ከሚታገሉ ኃይሎች ጋር ብቻ መሆን እንዳለበት ገልጾ ይፋ መግለጫም አውጥቷል፣ እምነቱንም አንጸባርቋል። ይህን መሰረት ያደረገ ህብረትም በአገር ቤት በተጨባጩ የትግል ሜዳ ተጨባጭ ህልውና ካላቸው ድርጅቶች ጋር መሆን እንዳለበትም አስምሮበታል። ሁለገብ የትግል ስልት የሚለውን ወቅታዊ የትግል ዘይቤ ሆነ አገር አቀፍ የተደራጀና የተቀናጀ ህዝባዊ አመጽ የሚሉትን የትግል መርሆች ወደ ኢትዮጵያ የፖለቲካ መድረክ ያስገባቸው ገና ከጅምሩ ኢህአፓ ነው። ዛሬ ዝብርቅርቅ ባለው የኢትዮጵያ ፖለቲካ ተቋሚ ነን የሚሉ ይህንን መፈክር አንግበናል ሲሉን እየሰማን ነው። ካለ ካርበን ኮፒ በማድረጋቸው የምንቆጭ ባይሆንም አቋማቸውን ተልኳቸውን ለመመርመር ግን እንገደዳለን። ዘረኛውንና ጎሰኛውን ወያኔን በናቅፋ ፈጥሮ በደደቢት አሳድጎ ኢትዮጵያን ለመከራ የዳረገውን የኢትዮጵያ መሰረታዊ ጠላት ሻቢያን እያሞገሱ ሁለገብ ትግል ሲሉን ለባዳን ኃይሎች መሳሪያ በመሆን ከወያኔ ወግነው ኢትዮጵያን እየወጉ እንደገቡና በወያኔም ተሹመው እንደነበር እያወቀን በ1997 ምርጫም ሰርገው በመግባት ቅንጅትን አፈራርሰው የዘታቸውን ሳይሆን ቅርጻቸውን ለዋውጣው ብቅ ማለታቸውን ህዝባችን ያወቀው ኤርትራ ነጻ ወጣች ኢትዮጵያም ወደ በለሽ ሆነች ሲባል የወያኔ መልእክተኛ በመሆን ለሻቢያው ኢሳያስ አፈወርቄ እንኳን ደስ ያለን ብለው እቅፍ አበባ ሲያበረክቱ በሻቢያ ቴሌቪዥን ባይናችን የተመለከትነው ከህሊናችን ሳይፋቅ እየቆረቆረን ሳለ ዛሬ ሁለገብ ትግል ሲሉን እንድንቀበል ይታሰብ ይሆን? በዋናነት ግንዛቤ ማግኘት ያለበት ትልቁ ቁም ነገር አንድ ሀገራዊ ህዝባዊ የሆነ ድርጅት ትኩረቱን ማድረግ ያለበት ከህዝብ መገናኘት የሚለው ነው። ወያኔም ሆነ ሌሎችም አምባገነን ስርዓቶች ቀዳሚ ጥረታቸውና ፍራቻቸው ይህን መሰሉ ድርጅትና ህዝብ እንዳይገናኙ ነው። ይህን የመሰለ ክቡር ህዝባዊ አላማና ተልእኮ የተሸከመ ድርጅት ህዝብን ካገኘ ህዝብ ይወያያል፣ በእቅድ ይደራጃል። የጎሰኛውና ጸረ ኢትዮጵያዊው የወያኔ ቡድን ውሸቱ ጭምር ለምን ዓላማ እንደሆነ ተጠርጥሮ ይወጣል። የከተማው ነዋሪ ከገጠሩ፣ የደጋው ከቆላው፣ ሰራተኛው ከወርሳደሩ፣ አባዎች ከወጣቶች፣ ሴቶች ከወንዶች በሀገራዊ ጉዳዮች ላይ ይወያያሉ፣ ይመክራሉ። በሐሳብና በዓላማ ጭምር ይተሳሰራሉ። ይህን መሰሉ ሁኔታ እያደገ መምጣት የፖለቲካ ኃይል ሚዛንን እያዛባ ህዝብ በያቅጣጫው አልገዛም አልንበረከክም ስሜት እያጎለበተ ለተቀናጀ ሀገራዊ ህዝባዊ አመጽ ድልዳል ይፈጥራል። ህዝብን ባለሙሉ መብት ለማድረግ የሚጓዝ የፖለቲካ ድርጅት ረጅሙ ጉዞ ብዙ ውጣ ውረድ እንዳለው ያውቃል። በዚህ መሰሉ እልህ አስጨራሽ ጉዞ ውስጥ ወደ ህብረት መግባት ያለባቸው ድርጅቶች ሁሉ ረጅሙ ጉዞ የሚዘልቁ ናቸው ማለት ግን አይቻልም። ዋናው ቁም ነገር በትግሉ መሰረታዊ ዓላማዎች ላይ የማያጠራጥር አቋምና መግባባት መኖር ነው። ለምሳሌ በህዝብ አንድነትና ዲሞክራሲያዊ እኩልነት ላይ የተመሰረተን ሀገራዊ አንድነት መቀበል ወያኔ ግንባር ቀደም ጠላት መሆኑን አውቆ እሱን ማስወገድ ላይ የጠራ አቋም የባዳን ተልኮና ፍላጎት አስፈጻሚነትን እንትፍ አርጎ መጥፋት ይጠይቃል። በአጠቃላይ ስለ ፖለቲካ ትግልና ስልት ስናነሳ፣ ስለ ውድ አገራችን መደፈርና ስለ ህዝባችን ስቃይና ሰቆቃ ስንናገር የማናልፈው ወጣቱ ትውልድን ነው። ወጣቱ ትውልድ አገር ተረካቢ ነው ስንል ደግሞ ወጣቱ ያለበትን ሁኔታ ማጥናት መመርመር ግዴታ ነው። ወጣቱ የአገሪቱ ዋነኛ እሴት ነው ቢባል ማጋነን አይሆንም። ዘረኛው የወያኔ ቡድን ገና የፖለቲካ ስልጣን በእጁ ካረገበት ጊዜ ጀምሮ በወጣቱ ትውልድ ላይ የፈጸመው በደልና ግፍ መስፈርት የማይገኝለት ነው። ወጣት ሰራተኛ፣ ወጣት ተማሪ፣ ወጣት አርሶ አደር፣ ወጣት ሴቶች በግፍ ለስደት ሲቃ ተዳርገዋል። ለክፉ ስራ አጥነትና አልባሌ ባህል ተጋልጧል። ገሚሶቹ በግዴታና በወያኔ የዘር ፖለቲካ ኮታ ወደ ውትድርና እየተወሰዱ ወደ ሶማሌ፣ ሱዳን፣ ሌሎችም ስፍራዎች እየተላኩ አንገታቸው እየተቀላ ወደ ህንድ ውቅያኖስ በየበረሃውም ተጥለዋል። ወያኔ በነሱ እልቂትና ስቃይ በብዙ ሚሊዮን የሚቆጠር የትርፍ ትርፍ አካብቶባቸዋል። ወያኔ በፈጠረው የዘርና የጎጥ ፖለቲካ ወጣቱ በአገሩ የተለያየ ክፍል እየተዘዋወረ የሥራ ዕድል እንዳያገኝ ተደርጓል። የዕለት ተዕለት ኑሮን ማሸነፍ ባልቻለበት ሁኔታ 1:5 1:7 በሚል የጭቆና ሰንሰለት አስተሳስሮ በገዛ እናትና አባቱ እህትና ወንድሞቹ በሰፈሩ ነዋሪ ጭምር የወያኔ ጆሮ ጠቢ ሆኖ እንዲያገለግል ግዴታ ተጥሎበታል። አገር መረከብ የማይችል የመግባቢያ ቋንቋ ያጣ በፍላጎትና በዓላማ ያልተሳሰረ በህሊናዊ አመለካከቱ ያልዳበረ ወጣት በመፍጠር አገር ተረካቢ ትውልድ እንዲጠፋ ማድረግ የወያኔ መሰረታዊ ዓላማ ከሆኑት አንደኛው ሴራ ነው። ዛሬ ባለንበት የግፍ ዘመን ወጣቱ ሰው ማን ነው የሚለው ጥያቄ በሚገባ ታይቶ ሞት ለወያኔ እንብኝ ለሀገሬ የሚል ንቃተ ህሊናው የዳበረ ወጣት ትውልድ የወያኔን ቀብር ማጣደፍ አለበት። በፋሽስቶች የጨነገፈውና የ66 ዓመተ ምህረት ህዝባዊ አብዮት በዚህ አቋያ የተወው ምስክርነት በቀላሉ የሚገመት አይደለም። ይህን አስመልክቶ
ወጣቱ ምን ይላል? ወጣቱ ሰው ማን ነው? በድሜ ገና ለጋ አዲስ ሁሉ የሚያምረው በጨለማም ይጓዝ ብርሃንን ያላየው ግራቀኙን ሳያይ የሚንከራተተው የጋቱትን ሁሉ የሚመገምገው ህይወትና ደሙን የወያኔ አገዛዝ የትም የሚያስረጨው አረ ለመሆኑ ወጣቱ ምን ይላል? ወጣቱ ሰው ማን ነው? ፖለቲካ ሰዓት ነው የሚል ከንቱ ቋንቋን ፍልስፍና አድርጎ በየቡና ቤቱ የሚንዘባነ ነው የቦይ ውሃ ሆኖ የትም የሚፈሰው በወያኔ ሥራ ተቀይዶ ያለው አረ ለመሆኑ ወጣቱ ምን ይላል? ወጣቱ ሰው ማን ነው? ወይስ ህዝብ አገሬን ብሎ ሰከን ባለ አእምሮ አማትሮ የሚያየው ሲያጠቡም የሚያሰፋ ሲያላሉም የሚወጥር በጨለማም ቆሞ ሐሰት እርሜ ብሎ እውነት የሚናገር ሰላምን ለማምጣት ብርሃንን ለማየት እጅግ የሚጓጓ ካለፈው ለመማር ለማወቅ የሚጥር ወጣቱ ምን ይላል? ወጣቱስ የቱ ነው? ህዝቡን ኃይሌ ብሎ ውስጥ ለውስጥ የሚነድ በእጅም አይጨበጥ የሚያቃጠል እሳት የበፊተኛው ነው ወይስ የኋለኛው? የትኛው ነው ወጣት? በእድሜው ገና ለጋ አዲስ አፍቃሪ ነው ወይስ ከዚህ ጠልቆ ወጣት የሚለው ቃል ሌላ ትርጉም አለው? ገና ከጅምሩ ቃል ኪዳን የገባች ቃሏን ለመጠበቅ አገር ለመታደግ ህዝብና አገሯን ከመብት አስተሳስራ ቁልቁለት ዳገቱን ሳትንበረከከው በድፍረት የወጣች ዛሬም ጸንታ ያለች ባለፈው ትግልም ሕይወት የነበረች የጽናት መሰረት ትግል ያስተማረች እቺ ናት ወጣቷ ወይስ ሌላኛዋ? ለወያኔ ሴራ ራሷን የሰጠች በወርቅ ተሽቆጥቁጣ ውስኪ እየተራጨች ላልባሌ ባህል በወያኔ ግቢ የወሲብ ያደረች
የካቲቱን ራዕይ የተላበሰና ተደራጅቶ የቆመ ወጣት ትውልድ ዛሬም እውን መሆን አለበት።
Yeah. መተባበር ለስርየት መለያየት ለሞት ይዳርጋል። የሰው ልጆች በዓለም ላይ በሚኖሩበት ወቅት ያለ ትብብር ያለ መረዳዳት ያለ ፍቅር ያለ አንድነት መኖር አይቻላቸውም። ሰው የመሆናቸው ባህሪ የሚገለጸው በዚህ ነው። ምንም አይነት የቋንቋ የዘር የጾታ የሃይማኖት ልዩነቶች ቢኖሯቸውም ተለያይቶ ለመኖር ተፈጥሯቸው አይፈቅድላቸውም። ይሁን እንጂ መቀራረብን አብሮ መኖርን የሚፈታተኑ ተክለሰውነትን ከፍ አርገው የሚመለከቱ ቡድኖች በየዘመኑ እየተከሰቱ ፍቅርና አንድነት ላይ ሳንቃ ሲፈጥሩ ተስተውለዋል። የመቀራረብና የመተባበር መንፈስ በላላበት ስፍራና ጊዜ ሁሉ ከፋፋዮችና ተንኮል ጠንሳሾች ቦታ አግኝተው ተንኮላቸውን ለመፈጸም እድል ሲያገኙ ተስተውለዋል። ቢሆንም በማይበገር ያንድነት እምነት ሲፈራርሱና ተገርፈው ሲባረሩ እንደኖሩ ታሪክ ይመሰክራል። በአገራችንም የተፈጠረው ይኸው ነው። ሻቢያ የተሽመደመደ አስተሳሰቡን ይዞና የተሽመደመደ አጋሩን ወያኔን ፈጥሮ በሀገሪቱና በህዝቡ ጠላቶች እየታገዘ ህዝብን እስከ መለያየት አገርን እስከ መከፋፈል ደርሷል። እነዚህ ሐሳበ ድውያን የየራሳቸው ክልል ፈጥረው ነዋሪውን ህዝብ ሲያቀጣቅጡት፣ ቁም ስቅሉን ሲያሳዩት፣ ወጣቱን ለሞት ለስደት ለዘመናዊ ባርነት ሲዳርጉት እነሆ የብር ኢዮቤልያቸውን አክብረዋል። የኤርትራም ሆነ የትግራይ ህዝብ እንደተዋሸለት አማራ ጠላቱ ሆኖ አላገኘውም። በፊትም ሐቁ ሌላ ነበር። በአማራው ላይ የነዙት የሐሰት ፕሮፓጋንዳ ህዝብን ለማወናበድ ሰርቶላቸው ይሆናል። ህዝቡ ነገሩ ሲገባው ግን የነዚህን ሁለት ያጋንንት ቁራጮች ሴራ ተገንዝቦ ሰገሩን እየተበቀባቸው ይገኛል። አንዳንድ ተዋጆችም አሁንም አንዱን ካንዱ ለይተው ለመመልከት ይዳዳቸዋል። ከዝንጀሮ ቆንጆ ምን ይመራርጡ ዲሉ ሻቢያና ወያኔ ተለያይተው የሚታዩ አይደሉም። ዓላማቸው፣ ተግባራቸው፣ ራያቸው አንድ ነው። ህዝብን ዘርፎ መክበር፣ እንዳንሰራራ መከፋፈል፣ ሆዳምን በሆዱ መያዝ፣ ኢትዮጵያን ማዳከም ቢችሉም ከታሪክ መዝገብ መፋቅ ተልኳቸው ነው። ሀገር በቀል የወገን ጠላቶች ሆነው እንዲቆሙ ተደርገው ያደጉ ናቸውና ለጠላት ጥቅም እንጂ ለወገን በጎነት ሊሰሩ አይችሉም። በመሆኑም ሁለቱ ወንድማማች ህዝቦች ወደ ህሊናቸው ተመልሰው ለራሳቸው ማሰብ ግዴታቸው ነው። የእብድ ድንጋይ አቀባዮች ሻቢያና ወያኔ የፈላለጡት ድንጋይ ተወርውሮ አላለቀም። ገና ሌላ መስዋዕትነት፣ ገና ሌላ መፈነካከት እየጠየቀ ያለ ነው። ስድባቸው፣ ንቀታቸው በህዝባዊ ትግል ጋብ ቢልም ተንኮላቸው እንደቀጠለ ነው ያለው። መስሎ አደሮቻቸውን እየላኩ ትግልን ለማኮላሸት እየተወራጩ ናቸው። ያፓ አገራችንን ካረንቋ ለማውጣት ህዝባችን በጅላጅል አስተሳሰብ እንዳይጠመድ ለማድረግ በወቅቱ ወገናዊነቱን አሳይቶ ደምቷል፣ ተሰውቷል። አሁንም ህዝብ ለባሰ አደጋ እንዳይጋለጥ ማስጠንቀቁን አላቋረጠም። ሌሎችንም በተመሳሳይ መደብ ተቀምጠው የሚያንጎላጁ ደካሞችን ከእንቅልፋቸው እንዲነቁ ከመቀስቀስ ወደ ኋላ ብሎ አያውቅም። አባይ ጠንቋይ ኩበት ተሸክማ ከመንገድ ያገኛት ሴት ባለ ነጋሪት ባል አጋባሻለሁ ብለህ ከትዳር ያፋተ ምን ነው እንዴት አደርገኝ ብላ ብትጠይቀው ከዚህ ወዲያ ነጋሪት ከየት ላመጣልሽ ነው በጀርባሽ ሲያናጥር እያየሽው ብሎ ተሳለቀባት። መጀመሪያውኑ አለመዋዛት እንጂ በአዋዥ ቢማረሩ ፋይዳ አይኖረውም። ከዘር ፖለቲካ ትርፍ ይገኝበታል ብሎ የሚዋዛ ካለ የፈለገውን ያህል ጊዜ ወስዶ ቢጠብቅ በጎ ውጤት አያይበትም። ውጤቱ ይኸው እያየነው ያለ ነው። ዜጋ በአገሩ መብቱን ሲነጠቅ፣ አገሩን ሲቀማ፣ ምድሩ ሲሸጥ፣ በሰላም መኖር መስራት መማር ሲከለከል ሲታሰር ሲሰደድ በጭካኔ ሲደበደብ ሲገደል መመልከት ብቻ ነው ሌላ ነገር የለውም አባዩ ጠንቋይ ሊል የሚችለው ነገር የለም አንዴ አፈናቅሏል አንዴ ከትዳር ለያይቷል ማስተካከል የሚችለው የተዋዛው ሰው እንጂ ሌላ ሊሆን አይችልም ያገረንም ሙድቀት መቋቋም የሚችለው ህዝቡ ነው ከጆች አይደሉም ከነሱ የሚጠበቅ ነገር የለም የሚችሉትና የሚፈልጉትን አድርገዋልና ወጣቱ ትውልድ በነፈሶች ምክር ሳይዋዛ ነጻነቱን በትግሉ ማስመለስ ይኖርበታል የዘር የጎሳ የቋንቋ የሃይማኖት ወዘተ አስተሳሰብ የጠላቶቹ እንጂ ከወዳጅ የሚመጣ ለመሆኑን ተረድቶ በሰውነቱ በኢትዮጵያዊነቱ ላይ ብቻ በማተኮር ገናናው አገሩንና የተከበረ ኢትዮጵያዊነቱን ማስመለስ የታሪክ ግዳጁ ነው ምንም ጊዜ ቢሆን ለዚህ አይነቱ የተቀደሰ ትግልና መስዋዕትነት ይያባ ከጎኑ አለ ድል ለኢትዮጵያ ህዝብ
ራቦንቻ ይከራካ ትራዌ ማታ አፍሪካ ማይዛ አላሜንዴታ አላሜካሳ ጋሞናው ካሳ አድካካ ጋሞጎ ፈናው ዳዳይ ደናው ዙማ ጎዳናው ካሪያ ጎዳናው አባ ጎዳናው አፈሶካ ዲካራካ